ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በምሕረቱ ባለጠጋ የሆነ ጊዜ የማያልፍበት ድንቅ የዘላለም አምላክ እግዚአብሔር አባታችን የተመሰገነ ይሁን። እኔና እናንተን ከዘመናት በፊት እነሆ በዘላለም ቅዱስ ውስጥ አስቦን ልጁ እንድንሆን ደግሞ በጌታ በኢየሱስ ክርስቶስ በኩል ጠርቶናል። ዛሬም በቤቱ ያኖረናል፣ ነገንም ደግሞ እንደዚሁ። እግዚአብሔር አምላካችን እኔና እናንተን አሳልፎ ለጠላት ሳይሰጠን፣ ከዓይኖቹ እይታ ፊት ሳያርቀን፣ አዎ መውጣታችንን መግባታችንን ይጠብቀናል። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። ምናልባት ዛሬ በሥራ ሲደክም የዋለውን ሰውነታችሁንና ጎናችሁን ለማሳረፍ ስትሉ ሶፋ ላይ ወይም ባልጋችሁ ላይ ጋደም ብላችሁ ወይንም ወንበር ላይ ተመቻችታችሁ ቁጭ ብላችሁ ይህንን ዝግጅት ለማዳመጥ ቀርባችሁ ልትሆኑ ትችላላችሁ። እግዚአብሔር መልካም ነው። መልካምን ነገር ደግሞ ለእኔና ለእናንተ አዘጋጅቶ እነሆ ቤታችን ድረስ ቃሉን ይመግበናል። እግዚአብሔርን ምን ይሳነዋል? በዛሬው ምሽት ክፍለ ጊዜ ጥናታችን ታዲያ ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን ማለት ነው። በሚኖረን ክፍለ ጊዜ ሁሉ ጌታ መንፈስ ቅዱስ ደግሞ በብዙ ተገልጦ ያስተምረናል። አዎ በሰማነው በተማርነውም እውነት እንድንኖርና ፍሬ እንድናፈራ እግዚአብሔር ካረዳን በስተቀር ወገኖቼ ይህ ቃል መልሶ እንዳይፈርድብን እፈራለሁ። እንደ ተማርነው እንደ ተመገብነው መጠን ደግሞ የእምነት ቁርጭምጭሚቶቻችን ጸንተውና በርትተው መኖር መቻል የኔና የናንተ ፈንታ ነው። እኔና እናንተ ከኮሮጆ የወጣ አሳ ከኮሮጆ የወጣ ዳቦ መሆን መቻል አለብን። ለሌሎች ጥቅም መሆን መቻል አለብን። እግዚአብሔር ደግሞ ይህንን ያደርገዋልና እናምነዋለን። ዝማሬን ጋብዛችሁ
አምላኬን ሰው ካረገኝ ከአመድ ከትቢያ ካነሳኝ ወደ እርሱ ክብሬ ልታልለን አለም ትራገኝ ልዘንለን ኢየሱስን ሰው ካረገኝ ከአመድ ከትቢያ ካነሳኝ ፋሱን ፋለብኝ ሕያው ሆኜ በገነት ተመላለስኩኝ። እዘላለሁ አሸበሽብለታለሁ ሰው ላረገኝ ምስጋናዬን አቀርባለሁ። አምላኬን ሰው ካረገኝ ከአመድ ከትቢያ ካነሳኝ ወደ እርሱ ክብሬ ልጣልለን ሚልኮልትና ቀይ ልዝለልለን
ዝማሬው እግዚአብሔርን እጅግ እናመሰግናለን። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እጅግ እናመሰግናለን። ያንዳንዳችንን ጌታ ሆይ ጠብቀ ለዚህች ምሽት ስላደረስከን ስምህ ይባረክ። እግዚአብሔር ሆይ በዚህች ሰዓት ደግሞ ካንተ ለመስማት የቀረብነው ወገኖች ብዙዎች ነን። እግዚአብሔር አምላካችን ሆይ
የሰውን ሳይሆን ያንተን ድምጽ ያንተን ምክር ያንተን ግሳጽ እሽተን ቀርበናልና በቃል ውስጥ እንድትናገረን እግዚአብሔር ሆይ እንለምናሃለን። ጌታችንና መዳኒታችን ሆይ መጠጊያችንና መከታችን አንተ ነህ፣ መደገፊያችን አንተ ነህ። አንተን ጌታ ሆይ ሳናሳዝን ቃል እንደተናገረን ደግሞ ጌታ እግዚአብሔር አምላካችን ሆይ መኖር እንድንችል በዚህ ውስጥ ደግሞ እንድትረዳን እንጸልያለን። አቤቱ ጌታችንና መዳኒታችን ሆይ ሕግህ ደግሞ ለግሬ መብራት ሆነች ባሪያ እንዳለ እንዲሁ ደግሞ ከሕግህ ጌታዬ ሆይ ታላቅ ነገር ተምረን በዚሁ መራመድና መኖር እንድንችል እርዳን በኢየሱስ ክርስቶስ ስም አሜን። ባለፈው ክፍለ ጊዜ ጥናታችን ከፍየሎች ስለሚቀርብ መስዋዕትና ስለ ደህንነት መስዋዕት ሕግ እንዲሁም ከምዕራፍ 4 ደግሞ የኃጢአት መስዋዕት ወይም ደግሞ ኃጢአት የሰው ባሪ መሆኑን አንስተን አንድ በአንድ ከገለጽን በኋላ ተነጋግረን ነበር። ዛሬ ደግሞ ከዘሌዋውያን ምዕራፍ 4 ከቁጥር 1 ጀምሮ ያለውን ትምህርት አንድ ላይ እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 4 ቁጥር 1 ነው። ሳይታወቅ ስለተሰራ ኃጢአት እግዚአብሔርም ሙሴን እንዲህ ሲል ተናገረው። ቁጥር 1ን ተመልከቱ። ለእስራኤል ልጆች እንዲህ ብለ ንገራቸው፣ ማንኛውም ሰው ሳያውቅ ኃጢአት ቢሰራ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ እያለ ይቀጥላል። እዚህ ላይ ትኩረት የተሰጠው አንድ ሰው ሳያውቅ በሰራው ኃጢአት ላይ ነው። አንድ ሰው ያወቀ በፈቃዱ ኃጢአት የሰራ ከሆነ ይህ መስዋዕት ዋጋ አይኖረውም ማለት ነው። የሙሴን ሕግ የናቀ ሰው ሁለት ወይም ሦስት ቢመሰክሩበት ያለ ርህራይ ይሞታል ይላል። ዕብራውያን ምዕራፍ 10 ቁጥር 28ን ተመልከቱ። የዕብራውያን መልእክት ምዕራፍ 10 ቁጥር 28ን ልብ ይሏል። ጌታ ኢየሱስን በፈቃዱ ለጠላ ሰው ምንም ደህንነት እንደሌለው ይህ ክፍል ይናገራል። ደግሞም ዕብራውያን ምዕራፍ 10 ቁጥር 26 እና 27 እንዲህ ይላል። የዕብራውያን መልእክት ምዕራፍ 10 ቁጥር 26 እና 27ን ተመልከቱ። በኋላ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መሥዋዕት አይቀርልንምና፣ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት ነው ይላል። አንድ ሰው ሳያውቃቸው የሚሠራቸው ኃጢአቶች ሰው በባሕሪው ኃጢአተኛ እንደሆነ ያመለክታሉ። ወዳጄ ሆይ ይህንን ነገር እነግርሃለሁ፣ ብታውቅም ባታውቅም በባሪህ ኃጢአተኛ ነህ። እኔም እንደዛው ነኝ። ኃጢአት የምናደርግበት ምክንያት ይሄው ነው። በጊዜ ሆነ በባህል ሳይወሰን ሰው ኃጢአተኛ ነው። እግዚአብሔር ለኃጢአት ያለው አመለካከት ከቶሆኑ አይለወጥም። የእግዚአብሔርን ፈቃድ የሚቃረነውን ነገር እናደርጋለን። ምክንያቱም ለተፈጥሯዊ ሰው እግዚአብሔርን ደስ የሚያሰኝ ነገር ማድረግ አይቻለውምና ነው። ተፈጥሯዊ ሰው ይህ አይነት ችሎታ የለውም፣ ምክንያቱም በባህሪው ኃጢአተኛ ስለሆነ ነው። አስተውሉ ወገኖቼ፣ ማንም ሠራ ማን ኃጢአት ኃጢአት እንደሆነ በሰው ዘንድ መታወቅ አለበት። የኃጢአት መስዋዕት ስለ ኃጢአት ጠለቅ ያለ ግንዛቤ ይሰጣል። ተመጣጣኝ መድኃኒት ከመታዘዙ በፊት በሰው ውስጥ ያለው ጥልቅ የኃጢአት በሽታ መገኘት አለበት። እስቲ ዘማሪው የሚለውን እንስማ። አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ፣ በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ ይላል። መዝሙር 139 ቁጥር 23 እና 24ን ተመልከቱ። መዝሙር 139 ቁጥር 23 እና 24ን ይመለከቷል። ዘማሪው እንደገና በመዝሙር 51 ቁጥር 4 እንዲህ ይላል። መዝሙር 51 ቁጥር 4 አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ፣ በነገር ትጸርቅ ዘንድ በፍርድህም ንጹሕ ሆን ዘንድ ይላል። እዚህ ላይ ወገኖቼ እኔ ማለት የምፈልገው ለኃጢአት በሽታ ምርመራ ወደ ስነ ልቦና አዋቂ አልጋ ከመሄድ ይልቅ ወደ ጌታ ኢየሱስ አልጋ መሄድ ያዋጣል። በዛሬው ዘመን የጥፋተኝነት ስሜት ያላቸው ብዙ ሰዎች ወደ ስነ ልቦና አዋቂዎች መሄድን ይመርጣሉ። የስነ አእምሮ ወይም የስነ ልቦና አዋቂዎች የእግዚአብሔር ቃል የማይገልጠውን ነገር የመግለጥ ጥበብ አላቸው ብለው የሚያደንቋቸው ሰዎች ጥቂቶች አይደሉም። ይህ ወገኖቼ እጅግ የተሳሳተ አድናቆት እንደሆነ አስባለሁ። ለሰው የኃጢአት በሽታ የሚሆነው መድኃኒት በእግዚአብሔር ቃል ዘንድ አለ። እግዚአብሔር ይመስገን። ይህን ልብ እንድትል ፈልጋለሁ ወገኔ ሆይ። ችግር ካለብህ፣ በጥፋተኛነት ስሜት የምትቸገር ከሆነ፣ እንዲሁም በማንነትህ ችግር ካለብህ ለምን ወደ ጌታ ኢየሱስ አልጋ ሄደ? አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ ብላት ትጮህም። ወዳጄ ሆይ መሰረታዊ ችግራችን እናቶቻችን ሕፃናት ሳለን መለገስ የሚገባቸውን ፍቅር አለመለገሳቸው አይደለም። ነገር ግን መሰረታዊ ችግራችን በባህሪያችን ኃጢአተኞች መሆናችን ነው። ተረዳችሁኝ? ስለዚህ ወደ እግዚአብሔር አልጋ እንሂድና ችግራችንን ለርሱ እንንገረው። እግዚአብሔር ሁላችንንም ይርዳን። አድማጮቼ፣ ስውር ኃጢአቶች አንድ ሰው በሚፈጽማቸው ጊዜያት ልብ ሳይልና ሳያውቅ የሚፈጽማቸው ኃጢአቶች ናቸው። ዘማሪው በመዝሙር 19 ቁጥር 12 እንዲህ ይላል፣ ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ። በእውነት ኃጢአተኛ ሰዎች መሆናችንን ወገኖቼ ለእግዚአብሔር እንዴት መናዘዝ ይገባን ይሆን? ወዳጄ ሆይ የምትናዘዝበት ግልጽ የሆነ ኃጢአት ባይታይብህ፣ በባሪ ወይም በተፈጥሮ ኃጢአተኛ ስለሆንክ ብቻ ተናዘዝ፣ እግዚአብሔር ይረዳሃልና። እግዚአብሔር ይመስገን። አድማጮቼ እኔ የማውቃቸው የተወሰኑ ሰዎች ለጸሎት በሚሰበሰቡበት ከእነርሱ መሃል አንዱ ሁልጊዜ እንዲህ ሲል ይጸልያል፣ ጌታ ሆይ ኀጢአት ያደረግን እንደሆነ ይቅር በለን። በዚህ ትንሽ በሆነች የጸሎት ፎርሙላ ከሰለቻቸው ሰዎች አንዱ ኀጢአቱ ምን እንደሆነ ለምን ለጌታ አትናገርም አለው። ሰውየውም በርግጥ ኀጢአቴ ምን እንደሆነ አላውቅም ብሎ መለሰለት። የፕሮግራሙ መሪ ደግሞ ለምን ለጌታ በደለኛ እንደሆን ካትናገርም ሲል በጥያቄ አፋጠጠው። ወንድሞቼ ሰውየው በመጀመሪያ የጸለየው ጸሎት ትክክለኛ እንደሆነ አስባለሁ። በባህሪ ኃጢአተኞች ስለሆን ኃጢአታችንን ለጌታ መናዘዝ ግን ያስፈልገናል። ሰው በድንገት ሳያውቅ ኃጢአት ቢሠራ እግዚአብሔር የደህንነትን መንገድ አዘጋጅቶለታል። ለዚህም ዓላማ የመማፀኛ ከተሞችን መስርቷል። ዘኁልቁ 35 ቁጥር 11ን ተመልከቱ። ኦሪት ዘኁልቁ ምዕራፍ 35 ቁጥር 11 ወዳጄ ሆይ እግዚአብሔር መሸሸጊያህና መድኃኒትህ ነው። ሐዋርያው ዮሐንስ በመጀመሪያው መልእክቱ በምዕራፍ 2 ቁጥር 1 እንዲህ ይላል፣ ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከእግዚአብሔር ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ሐዋርያ ጳውሎስ ከኃጢአተኞች ዋና መሆኑንና ለምንስ ምሕረትን እንዳገኘ ምክንያቱን በሚገባ ያብራራል። ተሳዳቢ፣ አሳዳጅና አንገላች እንደሆን እንደነበረ ከተናገረ በኋላ ሳላውቅ ባለማመን ስላደረግሁት ምሕረትህን አገኘው ይላል። ደግሞም በመቀጠል እንዲህ ይላል፣ የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኀጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኀጢአተኞችም ዋና እኔ ነኝ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 14ና 15ን ልብ ይሏል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 14ና 15ን ተመልከቱ። አድማጮቼ አባቴ የ14 ዓመት ወጣት ሳለሁ ስለ ሞተብኝ ወዲያው ወደ ንግድ ዓለም ለመግባት ተገድጃለሁ። በዚህ ሁኔታ ሳለው ከማይመጣጠረኝ ህብረተሰብ ጋር አብሬ ሰርቻለሁ። የ25 ዓመት እድሜ ያላቸው ሰዎች የሚሰሩትን ስራ በ16 ዓመት የሰራ ነበር። አሁን ምክንያት ማቅረቡ አስፈልጊ ባይሆንም እንኳን ያን ጊዜ ያለ እድሜ የገባውበት ያ ስራ ምን ያህል አስቸጋሪ መሆኑን አላወቅኩም ነበር። ከዚያም ጌታ ኢየሱስን ያገኘውበት ጊዜ መጣና ከዚያ ጊዜ ጀምሮ እስካሁን ድረስ ወደ ኋላ ተመልሼ ሳይ ስለሰራሁት ነገር ሁሉ ራሴን እጠላለሁ። ወዳጄ ሆይ እግዚአብሔር የተመሰገነ ይሁን፣ ምክንያቱም ያጢአት መስዋዕት አለ፣ ክርስቶስ ለኔ ሞቷል። ስለዚህ ወደ እርሱ የመጣው ሁሉን ነግረዋለሁ። በማንም አልጋ ላይ የተንከባለልኩ ችግሬን ለማንም ልናገር አያስፈልገኝም። ለጌታ እናገረው ዘንድ ግን እርሱ ይፈልጋል። በመስቀል ላይ የኃጢአትን ዋጋ ስለከፈለልኝ እርሱ ይቅር ይለኛል። እግዚአብሔር የተመሰገነ ይሁን።
እግዚአብሔር አምላካችን መታመኛችን፣ አንተ ምሕረት መቼ አፈራሽልና ጋናይ ደወተና ወብለ ደርገትና ጋናይ ደወተና ወብለ ደርገትና እግዚአብሔር አምላካችን መታመኛችን፣ አንተ ምሕረት መቼ አፈራሽልና
እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። እጅግ ደስ ይላል ወገኖቼ፣ ዝማሪውንም እግዚአብሔር ይባርከው። አድማጮቼ፣ የኃጢአት መስዋዕት እግዚአብሔር እኛን በሚያይበት ሁኔታ ራሳችንን ማየት እንዳለብን ያስተምረናል። ስለ ኃጢአት እንድንነቃ ያደርገናል፣ ድካማችንንም ያሳያል፣ የእግዚአብሔርንም ቸር ስጦታ ያመለክታል። ዝማሪው በመዝሙር 32 ቁጥር 5 ኃጢአቴን ላንተ አስታወቅሁ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት ተውክልኝ ይላል። እርሱ የበደለኛነትን ስሜት ከሕይወታችን ያስወግዳል። ስሙ እጅግ የከበረ ይሁን። የኃጢአት መስዋዕት ወገኖቼ በራሱ ሙሉና ኃጢአትን ፈጽሞ ለማስወገድ አለመቻሉን ተነግሯል። መስዋዕትንና ቁርባንን አልወደድክም፣ ሥጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም ይላል። መዝሙር 40 ቁጥር 6ን ልብ ይሏል። የኃጢአት መስዋዕት እግዚአብሔር ፍጹም ርካታን ወዳገኘበት መንገድና ወደ ፍጹም የኃጢአት ይቅርታ አመልክቷል። ስለዚህ ጉዳይ የዕብራውያን ጻፊ በዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 እንዲህ ይላል። ዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 ያለውን በኋላ ተመልከቱ። እኔ እዚህ አነብላችኋለሁ። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረይተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። ኃጢአተኞች ይሆን እኔና አንተ አሁን ወደ እርሱ የጸጋ ዙፋን ፊት በእምነትና በድፍረት መቅረብ እንችላለን። ምክንያቱም ጌታ ኢየሱስ የኃጢአት መስዋዕታችን ነው። ሳናውቅ ለሰራነው ኃጢአት ከርሱ ምሕረትን እናገኛለን። ኦ ዘላለማዊ ስሙ ይባረክ። ሳይታወቅ የተሰራ ወይም ስውር ኃጢአት የእግዚአብሔርን እውነተኛ ፍትህና እርሱ ከሰው ጋር የሚያደርገውን ፍርደ ግምድልነት የሌለውን የፍርድ አሰራር ያሳስበናል። እግዚአብሔር ከሰው ጋር የሚገናኘው አድሎ በሌለበት ሁኔታ ነው። የሽልማት ደረጃዎች እንዳሉ ሁሉ የቅጣት ደረጃዎች እንዳሉም በኃጢአት መስዋዕት ውስጥ እንመለከታለን። ስለ ኃጢአት መስዋዕት በሚናገረው ምዕራፍ ውስጥ የተለያዩ አይነት የህብረተሰብ ክፍሎች መጠቀሳቸው የኃጢአት መስዋዕት የተለያየ የኃላፊነት ደረጃዎች እንዳሉት ያሳስበናል።
ትምህርት ማለትም እናንተ በምታስተላልፉት የመጽሐፍ ቅዱስ ትምህርት በራዲዮ ከዳኑ ሰዎች መካከል አንደኛው እኔ ነኝ። ክርስቶስ ምስክር ነው። እኔ በዚህ አገልግሎት ተሳታፊ ለመሆን የበቃሁት በ1990 ዓመተ ምህረት በብር ሸለቆ ማሰልጠኛ ማዕከል በዚህ ጣቢያ ያለው ነው ብሎ እግዚአብሔር በሕይወቱ ያደረገውን ድንቅ ነገር ደግሞ በምስክርነት ጽፎ ያስተላለፈልን ወንድማችን ፊሊሞን ብዙ መርኮ ከጋሙጎፋ ዞን ከሳውላ ከተማ ሳውላ ነው። በጌታ የተወደድኩ ወንድማችን ፊሊሞን ብዙ መርኮ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛልህ ይያልን እኛም ሰላምታችንን እናው በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። እግዚአብሔር የትም ቦታ ብንኖር እነሆ ክልል ወሰና አግደውም የትም ደርሶ ልጆቹን ለመንጠቅ ከጠላትም መንጋጋ ለማዳንና እነሆ ለመጠበቅ ዘወትር እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ከዘመናት በፊት በቅዱ ውስጥ አንተን አካቶ ደግሞ የእርሱ እንድትሆን አድርጎሃልና እግዚአብሔር ለዘላለም ይክበር ይመስገን። ወንድማችን ፊሊሞን ብዙ ምርኮ አዎ አዲስ ሰው ያደረገ ኢየሱስ ክርስቶስ ምንኛ ታማኝ ነው፣ ምንኛ ሲወድሃል። በዚህም ቃል ደግሞ እየተጽናና በእግዚአብሔር እግር ስር ቁጭ ብለህ ደግሞ ቃሉን እየተመገብክ ወደፊት እንደምታድግና ፍሬ እንደምታፈራ ለርሱም ደግሞ አገልግሎት እንደምትበቃ እኔ ባለሙሉ ተስፋ ነኝ። ጥማትህንና መራብህን ያየ እግዚአብሔር እርሱ ለዘላለም ታማኝ ነውና በርሱ በርታ። የነገውን ምስክርነትህን ደግሞ እንጠባበቃለን እና ጻፍልን። እግዚአብሔር በሕይወትህ በእውነት ታላቅ ነገርን ያደርግ ዘንድ ትርፋማ እንድትሆን ለሌሎችም ጥቅም ያደርግህ ዘንድ ጸሎታችን ነው። ስለዚህም በርሱ በርታ። አዲስ ሰው በየዕለቱ አዲስ ሰው ያድርግህ። እኔ ከዚህ ከናንተ ከመጽሐፍ ቅዱስ ትምህርት በራዲዮ ፕሮግራም ብዙ ትምህርትና ብዙ በረከቶችን አግኝቻለሁ። በርቱ፣ በዚህው ቀጥሉ ካለን በኋላ ከዚህ ፕሮግራም ካገኘሁት በረከት መካከል አንድ ቀን ጌታን ከመያቁት ከተማሪ ጓደኞቼ ጋር ሆነን ዝግጅታችሁን ማለትም የመጽሐፍ ቅዱስ ትምህርት በራዲዮ ስንከታተል ነበር። በሁለተኛው ቀን ላይ እነዚሁ ጓደኞቼ ጌታን ለመቀበል ወስነው ይመጣሉ። ከዚያ በኋላ ከአንድ ሳምንት በኋላ ማለት ነው ጌታን እንደ ግል አዳኛቸው አድርገው በመቀበላቸው እኔ በጣም ደስ ብሎኛል። ስለዚህም ደግሞ ይህንን እውነት ልመሰክርላችሁ ወድጃለሁ ብሎ አስተያየቱን የለገሰንና የጻፈልን በጌታ ወንድማችን ተማሪ ጎዳና አየለ ከቦረና ዞን ቡሌ ሆራ ወረዳ ከቡሌ ሁለተኛ ደረጃ ትምህርት ቤት ነው። በጌታ የተወደድ ወንድማችን ተማሪ ጎዳና አየለ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል። ገና በልጅነት ያየህ ገና በልጅነት ያወቀ እግዚአብሔር እስከ መጨረሻው ድረስ ደግሞ እንደሚያጸና እኔ አምናለሁ። እግዚአብሔር አዎ ላንተ ይህንን የመሰለ ታላቅ ራእይ ሰጥቶ በእግዚአብሔር እግር ስር እንድትሆን ለሌሎችም ምስክርነትና ለሌሎችም ደግሞ ምክንያት እንድትሆን ጌታ አድርጎሃል። ዛሬም ደግሞ የእርሱ መሳሪያ ሆነ በቤት ውስጥ በመመላለስ ላይ መሆንክን ከደብዳቤ በስፋት ከገለጽከው ውስጥ ተመልክተናል። እግዚአብሔርም ደግሞ እስከ መጨረሻው ያጸናሃል። ይህም ደግሞ የኛ እምነት ነው። እግዚአብሔር ወንድማችን ተማሪ ጎዳና አየለ ምን ይሳነዋል? ተማሪ አይልም፣ ሕፃናት አይልም፣ ሽማግሌ አሮጊቶች አይልም፣ የተማረ ያልተማረ አይልም። የሰውን ልብ ከነካና በፍቅሩ ግለት ካሞቀ ከመለወጥ ወደ እርሱም ከመምጣት ወደ እውነቱ ወደ ብርሃኑ ከመምጣት ማን ያግዳቸዋል? እግዚአብሔር ደግሞ እነዚህን ጓደኞችን ከጨለማ ዓለም አውጥቶ ወደዚህ ወደሚደነቀው ብርሃኑ ስለጠራቸው እኛን ደስ ብሎናል። እግዚአብሔርንም ስለናንተ እጅግ አድርገን አመስግነናል። ዝማሬ እስቲ እንጋብዛችሁ።
የህይወት ሰላም ብርታቴ ኢየሱስ ነው ህይወቴ። የህይወት ሰላም ብርታቴ ኢየሱስ ነው ህይወቴ። የህይወት ሰላም ብርታቴ ኢየሱስ ነው ህይወቴ። የህይወት ሰላም ብርታቴ ኢየሱስ ነው ህይወቴ።
እንግዲህ ምን እንላለን ወገኖች? ከመጀመሪያው እስከ መጨረሻው ድረስ የመራን ጌታ መንፈስ ቅዱስ ነው። ነገንም እንደዚሁ እንደሚመራን እኔ ባለሙሉ ተስፋ ነኝ። ጻፉልን፣ ጸልዩልን፣ ደህና አደሩልን።
ሰላም ብርታቴ ኢየሱስ ነው ህይወቴ። የህይወት ሰላም ብርታቴ ኢየሱስ ነው ህይወቴ። የህይወት ሰላም ብርታቴ ኢየሱስ ነው ህይወቴ።